የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ከዚህ ቀደም የዘረኝነት መግደያው መስቀል በሚል ርዕስ ተከታታይ ትምህርት አስተምሬ ነበር። ዛሬ አገራችን ካለችበት ሁኔታ የተነሳ ያለውን ትምህርት ደግሞ ለየት ባለ ሁኔታ ለማስተማር ግድ የሚሆነው ስላገኘሁት ይህንን እውነት ዛሬ ደግሞ እንድንመለከት እወዳለሁ። ይህ ጊዜ የሰው ልጆች በዘርና በፖለቲካ የተከፋፈሉበት ዘመን ነው። እንዲህ ባለ ጊዜ የሰው ልጆችን አንድ የሚያደርግና የሚያስማማ ድምፅ ከወዴት ይገኛል? የሰው ልጆች መብት አስከባሪ የሆኑ ኃይላት የሰው ልጆች መብት ረጋጮች ሆነው በይፋ የሚታዩበት ጊዜ ነው። በሀገራችንም ሆነ በዚህ ባለንበት ሀገር እንዲህ የመሰለውን ነገር መስማት የዕለት ተዕለት ዜና ሆኗል። ዘረኝነትና ከዘር ጋር የተያዘውን ጥላቻና ሰዎችን ሰው ከሰዎች ጋር የሚያባላና የሚያጠፋፋ እኩይ ተግባር የሚያራምዱት ሰዎች በተለይ ክርስቲያን ነኝ የሚሉ ሰዎች ሆኖ መታየታቸው ይህንን ጉዳይ እጅግ በልብ ስብራትና በሐዘን እንድንመለከተው ያደርገናል። ህሊናችንን የጣለን ሰዎች ካልሆን በቀር ይህንን እያየን እየሰማን በቸልተኝነት መቀመጥ ፈጽሞ የሚቻል ነገር አይደለም። ምንም እንኳን ዘረኝነትን በተመለከተ ከዚህ ቀደም በጣም ሰፊ ትምህርት ያስተማርኩ ቢሆንም አሁን ባለንበት ሁኔታ ህሊና የረፍት ስላጣ ይህንን ጉዳይ እንደገና አንስቶ መመልከት እንደሚገባ ይሰማኛል። የሚሆንበት ምክንያት ምንድን ነው? ዛሬ በመድራችን ያለው ዘረኝነት እንደ ኢኮኖሚ ጥያቄ ወይንም እንደ መብት የሚታይ አይደለም። ዘረኞች የሚቀሰቅሱትና የሚያነሳሱት የመብት ጥያቄ ምን ጊዜም ዘረኝነትን የሚያጎለብትና የሚያጠናክር እንጂ መልስና መፍትሄ ሆኖ የሚቀርብለት ምንም ጉዳይ የለም። የዘረኝነት ጥያቄ መልሱ የሚመለሰው በክርስትና ለየት ባለ መንገድ ነው የሚመለሰው። ጨቋኝ የተባለውን መጨቆን መፍትሄ አይሆንም። ለዚህ ነው ባለሙያዎች ዛሬ ዘረኝነት የህብረተሰብ ነቀርሳ ነው የሚሉት። ምክንያቱም ዘረኝነት በህብረተሰብ ውስጥ ካለ ሊፈነዳ የተመደበለትን ጊዜ የሚጠብቅ ቦምብ ሆኖ ይኖራል እንጂ የነቀርሳ ባህሪውን የመተው መልክ ምን ጊዜም አያሳይም። ለዚህ ነው አንዳንድ የሶሻል ባለሙያዎች ካንሰር ነው ብለው ዘረኝነትን የሚጠቅሱት። የቀደሙት የሀገራችን መሪዎች አደረጉ በተባለ ችግር ዛሬ ሰልጥኖና ተምሮ በብዙ መልክ ከነርሱ በተሻለ ዓለም አቀፋዊ ስነ ልቡና እያበጀ ያለ ትውልድ ባለበት ዘመን በቀደሙት ሰዎች ድርጊት በፊቱ ያለውን እድል ሊጠቀም የሚችልበትን መብቱን የሰው ልጅ እንዳይጠቀም የሚያደርግ እኩይ ተልእኮ አላቸው። በተለይም ይህንን የሚያራምዱ ምሁራንን ተምረናል የሚሉ መሆናቸውን ስንመለከት እጅግ በጣም እናዝናለን። ዛሬ የትኛውም ሀገር በድንበር አጥር ተከልሎ መኖር የማያዋጣ መሆኑን በማወቅ በብዙ መልክና ሁኔታ ከሌሎች ሀገሮች ጋር በቅርብም ሆነ በሩቅ መተሳሰር መደጋገፍና መያያዝ እንዳለው በገሃድ በሚታይበት በዚህ ዘመን ዘረኝነትን በሰው ስነ ልቡና ጊዜ እየጠበቀ የሚከሰት ነቀርሳ ባህሪውን መቀስቀስ በተለይም እንደ ኢትዮጵያ ባለ ሀገር በልቶ ያልጠገበ ህዝብ ኑሮውና ችግሩን ገና የታገለ ያለ ድሃና ያልተማረ ህዝብ በበዛበት ሀገር ይህንን ማድረግ ታላቅ ኪሳራ ነው። ሂትለር የሰራቸውን የግፍ ስራዎች ያልተጠየፈና ያልተሳቀቀ ሰው አልነበረም። ዛሬ ግን ተመሳሳይ ሁኔታ ሊፈጠር የሚችልበት ሁኔታ በብዙ መልክ እየታየ ነው ያለው። ሰው የትላንትናውን ግፍና መከራ እያሰበ ሁልጊዜ አይኖርም። ዝንጉና የሚረሳ ፍጡር ነው። ዛሬ የሚቀሰቀሰው የዘር ችግር የትላንትናውን የሚያስረሳ እንዳይሆን የዩኔስኮ ዘረኝነትን ለመዋጋት ሳይንሳዊ በሆነ ዘዴና በትምህርት ለመቋቋም የተቻለውን ነገር በማድረግ ላይ እንዳለ ጽሑፎች ያሳያሉ። የዩኔስኮ እርምጃዎች ለክርስቲያኑ ህብረተሰብ የማይበጁ አጀንዳዎች በውስጡ በጣም ያካትታል። በዚህ በአሜሪካን ሀገርም ሆነ ውድ ወገኖች በአውሮፓ የሰዎችን መብት ለማስከበር የሚታገሉ ድርጅቶች የሚወስዳቸው አቋሞች አሰራራቸው ክርስቲያኖች መጽሐፍ ቅዱስን በማመን የሚኖሩትን ህይወትና ኑሮ የሚያፋልስ ባህሪ ሁሉ አለው። እግዚአብሔር በቃሉ ለክርስቲያኖች የሚያዛቸውንና የሚናገራቸውን መመሪያዎች ተከትለው መኖራቸውን ራሱን ችግር አድርጎ የሚፈጥሩ ድርጅቶች ናቸው አብዛኛዎቹ። መመሪያቸውና ፖሊሲያቸው ክርስቲያኖች ህሊናቸውን ለእግዚአብሔር አስገዝተው የሚኖሩትን ሁሉ እንዲጥሉ የሚያደርግ የሚጠይቅም ነው። እግዚአብሔርን ፈርተው የሚኖሩ ሰዎች ወንጀለኛ ሆኖ ሊከሰሱ የሚችሉበት ባህሪ ሁሉ አለ። ለሰው መብት የሚሟገቱ አቋማቸው የሚቃኘው ከክርስትና እምነት ጋር በማይጣጣምና በሚጋጭ ሰው ሰራሽ መመሪያዎችና ፍልስፍናዎች ላይ የተመሰረተ ነው። ዛሬ ጥቁሮች በግብ ሲገደሉ ያዩ የተመለከቱ ያሉ ደግሞ የምህራቡ ሀገር ክርስቲያኖች ዝም ማለታቸው በጣም የሚያስገርም ነው። ቤተክርስቲያንን ዝም የሚያሰኛት ምንድነው? የክርስቶስ ቤተክርስቲያን በስልጣን ላይ ከተቀመጡ መንግስታት ጋር ስትጋባ የኢየሱስ ክርስቶስ የወንጌል ባላደራ የሆኑ አገልጋዮች የምድራዊ መንግስት ባላደራ በመሆን ታዛዥነታቸውን ታማኝነታቸውን ለእግዚአብሔር ማድረጉን ሲተው የክርስቶስ ኢየሱስን የመስቀሉን ቃል በመሸቀጥ በመቀየጥ ለዝና ለክብር ለጥቅም ሲያደርጉ ከኃጢአትና ከዓለማዊነት የሚቀድሰውን ወንጌል የመደለያ መሸንገላ ወንጌል አድርገው ሰው እንዳይቀየም የቤተክርስቲያን አስራት እንዳይጎድልባቸው አመቻምቸው ሲሰብኩ ሲያስተምሩ ቤተክርስቲያን ያላትን ተልዕኮ እንዳትፈጽም ትሆናለች። ቤተክርስቲያን ያለም ብርሃንና ጨው የሚሆኑ የክርስቶስ ተከታዮች ያፈራች ብትኖር የዘረኝነትን ካንሰር ስርጭት የሚገታ ተገቢ ተጽዕኖ በዓለም ህብረተሰብ አለችበት ሀገር ሁሉ ውስጥ ማምጣት ትችላለች ብዬ በጽኑ አምናለሁ። ዘረኝነት ምንድነው? እንደ ምዕራቡ አቆጣጠር ዘመን በ1967 እና 1978 አካባቢ የዩኔስኮ ከፍተኛ ባለሙያ ሰዎችን ባሳተፈ መልክ ያደረገው ጥናት ዘረኝነትም እንደሆነ ገለጻና ማብራሪያዎች ሰጥቷል። የዩኔስኮ የሰጠው ይህ ገለጻ የክርስቲያኑን ህብረተሰብ ስለ ዘረኝነት የሚኖረውን አመለካከትና መረዳት የሚያስችል መልክ ቢኖረውም በተለያዩ ጊዜያት ባለሙያ አቀፉ ህብረተሰብ ስለ ዘረኝነት የነበረው ገለጻና መረዳት እስከዛሬ ድረስ ቋሚና ዘላቂ መፍትሄ አላስገኘም። ወዳድማቾች የተባበሩት መንግስታት በኖቬምበር 10/1975 እንደ አውሮፓ አቆጣጠር ውሳኔውን በሰጠበት በቁጥር 3379 ላይ ጽዮናዊነትን እንደ ዘረኝነት የቆጠረበት ጊዜ ነበር። ይህ ሁኔታ በመካከለኛው ምስራቅ ያለውን የሰላም ድርድር የሚያደናቅፍ የሚያሰናክል እንዳይሆን በሚል ሰበብ ብቻ ለጊዜው እንዲያዝ እንደተደረገ ጽሑፎች ያሳያሉ። የዓለም አቀፍ አብያተ ክርስቲያናት ህብረትም በ1969 በእንግሊዝ ሀገር ባደረገው ስብሰባ በነጮች አማካይነት የሚከናወነው ዘረኝነት በቅኝ ጊዜ የቅኝ ግዛት ውጤት የሆነ ዘረኝነት እንደነበረ ሁሉ ተዋይቷል። በአውሮፓ ብቻ የሚካሄደውን ስንመለከት ዘረኝነትን አስመልክቶ በተለያየ መልክ የተለያዩ አይነት ስብሰባዎች ተካሂደዋል። እግዚአብሔር ሰዎችን ሁሉ መውደዱ እንዳለ መወሰድ እንዳለበት ብዙዎቹ ሲያምኑ በሰዎች መካከል ያለው ልዩነት ግን እግዚአብሔር ራሱ የደነገገው ነው የሚል አቋም የወሰዱበት ጊዜ ነበር። ይህንን አቋም መሰረት በማድረግ ነበር ውድ አድማጮች በጀርመን የሚኖሩት አብያተ ክርስቲያናት በናሽናል ሶሻሊዝም አመለካከት ጎራ ራሳቸውን በማሰለፍ መዘዙ ለትውልድ የተረፈ ፋሽስታዊ ስርዓት ህዝባቸውና ዓለማቸውን ሁሉ ሊዳርግ ከሚችልበት ነገር ጋር አብረው የተሰለፉት። ዛሬ ያለች ቤተክርስቲያን በሀገርም ሆነ በአሜሪካን ሀገር በአለም ዙሪያ ያለች ቤተክርስቲያን ራሷንና ልቦናዋን መመርመር አለባት። የእግዚአብሔር ቃል እንደዚህ ይላል፣ ብዙም ህዝብ ከእርሱ ጋር ይሄዱ ነበር። ዞር ብሎም እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቶቹን፣ የራሱን ህይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ማንም መስቀሉን ተሸክሞ በኋላ የማይመጣ ደቀ መዝሙሬ ሊሆን አይችልም አለ ኢየሱስ ጌታችን በሉቃስ ወንጌል ምዕራፍ 14 ከቁጥር 25 እስከ 27። አማኞች ክርስቶስ ኢየሱስን ካገኙ በኋላ እንኳን ከዘሮቻቸው ይቀርና ከናት ከአባት ከወንድም ከእህት ከሚስት ከልጆች በሚበልጥ ፍቅር የራሳቸውን ነፍስ እንኳን እየጠሉ እርሱም ብቻ እየወደዱ እየታዘዙ ሊከተሉት ኢየሱስ ይፈልጋል። ኢየሱስ ክርስቶስ አዳም ካመጣው ኃጢአት ብቻ አይደለም ያደነን። አዳም ከሰራው ኃጢአት የመጣውን መዘዝ ሁሉ ዘረኝነት አንዱ ነው። በሰዎች መካከል ያለ መጠላላት አንዱ ነው። በሰዎች ልጆች ስነ ልቦናና ህይወት ላይ የሚፈጠሩ አፍራሽ ሆኑ አመለካከቶች ሁሉ የኃጢአት ውጤቶች ናቸው። ከነዚህ ሁሉ ሊያደነን የመጣ ጌታ ነው። ኢየሱስ ክርስቶስ ስር ነቀል የሆነ ለውጥ የሚያመጣ አዳኝ ነው። ተከታዮቹ የሚሆኑ ሁሉ ለዚህ ስር ነቀል ለውጥ ራሳቸውን እንዲያዘጋጁ ኢየሱስ ይፈልጋል። እንዲሁ በነበሩበት እንዳሉ ሆነው ያላቸው ነገር ብዙ ለውጥ ሳያሳዩ በሆነበት መንገድ ተከታዮች ሰብሳቢ አይደለም። በሉቃስ ወንጌል ላይ ካነበብኩላችሁ ቃል ስንመለከት ኢየሱስ ክርስቶስ ይሄንን ይፈልጋል። ጌታ ኢየሱስ እንዲህ ያለውን ሁኔታ የተናገረበትን ነገር ልብ ልንል ይገባል። ሉቃስ እንደሚነግረን ብዙ ህዝብ ከርሱ ጋር ይሄዱ በነበረበት ጊዜ ነው ኢየሱስ ክርስቶስ ጌታችን ወደሚከተሉት ህዝብ ዞር ብሎ እየተመለከታቸው ማንም ወደ እኔ የሚመጣ ቢኖር አባቱን እናቱን ሚስቱን ልጆቹን ወንድሞቹን እህቶቹን የራሱን ህይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም ያለው። ማንም መስቀሉን ተሸክሞ በኋላ የማይመጣ ደቀ መዝሙሬ ሊሆን አይችልም በማለት የተናገራቸው የጌታ ኢየሱስን መስቀል በወርቅ በብር አሰርተን አንገታችን ላይ ማድረግ መስቀል መሸከም አይደለም። የጌታ ኢየሱስን መስቀል በቤተ ክርስቲያናችን ላይ ማስገጫ አድርገን በአማረ ነገር መስራት ያ መስቀል መሸከም አይደለም። የጌታ ኢየሱስ ክርስቶስን መስቀል መሸከም ማለት ኢየሱስ በዚህ ቦታ ላይ እንደሚናገረው እኔና እናንተን እሱን ለመከተል የምንወድም ሁላችን አባትን እናትን ሚስትን ልጆችን ወንድሞችን እህቶችን የራሳችንን ህይወት እንኳን ጠልተን ደቀ መዝሙሩ ሆነን ልንከተለው በሚገባ ሁኔታ የሚያስችለንን መስቀሉን መሸከም ነው። መስቀል መሸከም ማለት ወንድ ወገኖቼ በጌጥ የተሰራ መስቀል ባንገት በጆሮዎቻችን ላይ በቤታችን ላይ ማድረግ ፈጽሞ አይደለም። እንዲህ ያሉ ነገሮች እያደረጉ ሰዎች ቤተክርስቲያኖች ሰዎች ሁሉ የሌላውን ዘር የሚጠሉ በስንቱ ቤተክርስቲያን በነጩ ቤተክርስቲያን ውስጥ ዛሬ በዘረኝነትን በሚያራምዱ ቤተክርስቲያኖች ውስጥ መስቀል ምልክት ሆኖ ይታያል። ዛሬ መስቀል ምልክት ባለበት ቦታ ስንት ሰዎች በጥላቻ ከጥላቻ የተነሳ ቤተክርስቲያንን መስቀሉን ሲመለከቱ የጥላቻ ምልክት አድርገው ወስደውታል። ኢየሱስ ክርስቶስ ከዘረኝነት የሚያድነንን መስቀሉን ምንሸከምበትን እኔና እናንተ ውድ ወገኖች የጥላቻ ምልክት ልናደርገው እንዳንችል እግዚአብሔር ሊጠብቅልን አስተውል ደግሞ ይገባናል። ጌታ ኢየሱስ ክርስቶስ በዚህ ቦታ ላይ እነዚህን ሁሉ ህዝቦች ሲከተሉት አይኖ ነው ማንም ወደ እኔ የሚመጣ ቢኖር አባቱን እናቱን ሚስቱን ልጆቹን ወንድሞቹን እህቶቹን የራሱን ህይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ማንም መስቀሉን ተሸክሞ የማይመጣ ደቀ መዝሙሬ ሊሆን አይችልም። ኢየሱስ የሰው ጋጋታ ሰብሳቢ አይደለም። ዛሬ ኢየሱስ ተከታይ ነኝ ኢየሱስ ክርስቶስን አምናለሁ ይያልን በዘረኝነት በሽታ የተለከፈን ሁሉ ይህንን በቅጡ ልናስብ ይገባናል። ዛሬ በሀገራችን በኢትዮጵያ በሰው ልጆች ላይ የሰሩትን ግፍና በደል በመሸፈን ህዝብን ከህዝብ መንግስትን ከህዝብ ለማጋጨት ለማባላት በሚገኘው ብጥብጥና ቀውስ የራሳቸውን ወንጀለኛነት ለመሸፈን የሚፈልጉ ሰዎች በሚያቀጣጥሉት ጠብና ግርግር ውስጥ ራሳችንን የማገደን በጥላቻና በበቀል መንፈስ የተለከፈን ሁሉ ይሄንን ልብ ልንል ይገባል። ዛሬ በሀገራችን ለሚነሳው የዘርም ሆነ የጎሳ ጥያቄ ፖለቲከኞችና የሀገር መሪዎች ከሚሰጡን የበለጠውን የፍቅርና የአንድነት መንፈስ በሞቱና በትንሳኤው ኃይል ያስገኘልንን ኢየሱስ ክርስቶስ ጌታችንን መከተሉን ትተን በዘርና በጎሳ ጥላቻ የተለከፍን ሁሉ ይህንን ሰምተን መመለስ ይኖርብናል። በአንድ ጥምቀት እናምናለን፣ በአንድ መንፈስ እናምናለን፣ በአንድ ጌታ እናምናለን፣ በአንድ አምላክ እናምናለን። ውድ ወገኖቼ እንዲሁም ኢየሱስ ክርስቶስን አምነው በርሱ አንድ አካል የሆኑትን የቅዱሳንን ህብረት እናምናለን ይያልን በክርስቶስ ያለውን ወንድምነትና ተማማችነት በሚያስጥል ሰይጣናዊ ሆነ የፖለቲካና የፕሮፓጋንዳ መንፈስ የተለከፈን ሁሉ ይህንን እግዚአብሔር የሚለንን ቃል ከልቦናችን ብንሰማ በጣም ይሻለናል። ዘረኛ አይደለሁም እያለን ዘርን ከዘር ከሚያበጣብጡ ከሚያገዳድሉ ጋር መቆማችን ከተጠያቂነት አያስቀረን። የጌታ ኢየሱስ ተከታዮች ሁሉ ከናት ና ከአባታቸው ከራሳቸውና ከልጆቻቸው ፍቅር ሁሉ በሚበልጥ ፍቅር የሚወዳቸውን ኢየሱስ ክርስቶስን የሚከተሉት ውድ ወገኖቼ የሚፈትሸው መስቀሉ ለኔና ለናንተ ውድ ወገኖቼ እሱን የምንከተልበት ፍቅር የሚመዘን ነው። የሰው ልጆችን ህይወት በግፍ ከጨፈጨፉ ፍትህ የጎደለውን እኩይ ተግባር ከፈጸሙ ጋራ በመተባበር ዛሬ በልቶ ያልጠገበው የሀገራችንን ህዝብ ምንም ማቀውን በከተማ የተመቸ ኑሮ የሚኖሩ ሰዎች በሚቀሰቅሱት ምሁራንን የሚሉ ሰዎች በሚቀሰቅሱት ፕሮፓጋንዳ እርስ በርሱ እንዲገዳደል አንዱ በሌላው ላይ የሚሰራው ምንም ማቀውስ ጎረምሶች እየተነሱ እንደ አራዊት እንደ እንስሳ የቦጫጨቁት ሲገሉት ይህንን ድልና አሸናፊነት ነው ይላል። ይህንን የፍትህ ስራ ነው ይላል። ከእንደዚህ ካለ ነገር ጋር አብረን እንዲያለውን የጥላቻ መርዝ እየጠጣን እንዲያለውን ለሰዎች እያስተላለፈን የምንኖር ሁሉ ራሳችንን መመልከት አለብን። ፖለቲካ ያልበከለውን ክርስትና መኖር ግዴታችን ነው። የጌታ ኢየሱስ ክርስቶስ ተከታይ ሆነ በጥላቻ የተለከፍከ ካለ በጥላቻ የተለከፍሽ ካለሽ የፖለቲከኞችን አጀንዳ መርዝ እየጠጣችሁ ውስጣችሁ በቁጣና በንዴት ተተሞላችሁ ካላችሁ የጌታ ኢየሱስ ክርስቶስን ፍቅር ከውስጣችሁ ሙጥጥ አርጎ አውጣባችሁ ነገር ቢኖር ይህ ነገር በጌታ በፍርድ ወንበር ፊት ያስቆማችኋል። ይሄንን መተው መጣል የሚገባን እንደሆነ ልናስብ ይገባል። ፖለቲካል በከለውን ክርስትና መኖር ፖለቲካ ያልበከለውን ክርስትና እኔና እናንተ ልንኖር ግዴታችን ነው። ኢየሱስ የጌቶች ጌታ ነው። በተግባር ልንተረጉመው የሚገባ እምነት ነው እንጂ መፈክር አይደለም። ውድ ወገኖቼ ይህንን ጌታ ምንከተለው መስቀሉን ተሸክመን ነው። ተከተሉኝ እንዳለው ራሳችንን ክደን ነው። ከተከተልነው ብቻ ነው እውነተኛ ደቀ መዛሙርት መሆናችንም ይታየው። ጌታ ኢየሱስ ክርስቶስ እንድንከተለው ምን ካዱ እንደሚለን ልናውቅ ይገባል። ኢየሱስን መከተል የሚቻለው አባትን፣ እናትን፣ ሚስትን፣ ልጆችን፣ ወንድሞችን፣ እህቶችን የራሳችንን ህይወት እንኳን በመጥላት ነው ምንከተለው። አንድ ጊዜ በአንድ ስቴት ውስጥ ይኖር የነበረ ኢትዮጵያዊ ሙስሊም በጣም የሚደንቅ ታሪክ ነገረኝ። ይህ ሙስሊም ወደ ጌታ ወደ ኢየሱስ ክርስቶስ የመጣ ነው። ጌታ ኢየሱስን የሚያምን ነው። እና አንድ ቦታ አንድ ስታርባክ ቁጭ ብሎ አንድ ሰው ያገኛል። ሰውየው ሙስሊም ነበረ እና ስለ ጌታ ሲነግረው ስልክ ቁጥርን ስጠኝ ፈልጋለሁ ለብቻ ይለዋል። ሴፕቴምበር 11 ትዊን ታወርስ በሚወድቁበት ጊዜ ይህ ሙስሊም የነገረውን ታሪክ ነው የነገረኝ። እና ቤተሰቦቹ ሁሉ በአንድነት በአንድ ቴብል ላይ ያሉ በጣም የተማረ ሰው ነው እና ቤተሰቦቹ ሁሉ ሙስሊሞች ናቸው። ተሰብስበው ባሉበት ያንን የሴፕቴምበር 11 ሁኔታ ሲሰሙ ዊ ዲድ ኢት አደረግነው እያሉ ሁሉም መፈክር ሲያሰሙ ይሄ መልካም ልቦና ያለው ሙስሊም ሰው ይህ ሁሉ ህዝብ ማለቁን በደስታ የሚያዩ እነዚህ ምንድናቸው አለ። ምንድናቸው? እንዴት ነው ይሄንን ሃይማኖት አድርጌ እንዴት ነው ይሄንን ህዝብ ያድርጌ የምኖረው? ምንድናቸው? እዚያ ሀገር ተመረያለሁ፣ እዚያ ሀገር ኖርያለሁ፣ ከዚያ ሀገር ብዙ ነገር አትርፌያለሁ። እንዴት ነው ይሄ ለኔ ደስታ የሚሆነው አለ። ከዛ በኋላ ያለበትን እምነት መጠየቅ ጀመረ። የገዛ ዘመዶቹ ያላቸውን አቋም ጣላው፣ ተጸየፈው፣ ናቀው። ውድ ወገኖቼ ዛሬ ዘመሮቻችሁ አባቴ፣ እናቴ፣ ወንድሜ፣ እህቴ የምትሉት የሀገራችሁ ልጅ የሚያራምደው ጥላቻ አለ? ነፍስ መግደልን፣ ሰዎችን ከሰዎች የሚያበላላ ነገር ትጸየፉታላችሁ? የማትጸየፉት ከሆነ እግዚአብሔር ይጠይቃችኋል። የእነሱ ጥላቻ የለከፋችሁ ልክፍት ለብዙዎች ሰዎች መዘዝ የሚያመጣባቸውን ብድራትን ውድ ወገኖቼ ከህይወታችሁ እንዲፈልቅ የሚያደርግ ነገር አለው። እግዚአብሔር ከዚህ ነገር ያጽዳችሁ። መጥላት የሚለው ቃል በዚህ ክፍል ውስጥ በግሪክኛ ሚሲዮ የሚል ቃል ነው። ትርጉሙ የሚያሳየው ትክክለኛ ትርጉሙ በጠንካራ ሁኔታ አንድን ነገር መጥላትን ያመለክታል። ይህንን ቃል ጌታችን ኢየሱስ ክርስቶስ ወደ ዘኪዮስ ቤት ከገባ በኋላ የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷል ካለ በኋላ አብረውት የነበሩ ሰዎች ወደ ኢየሩሳሌም መቅረቡን በመመልከት በእርሱ የእግዚአብሔር መንግስት ፈጥና የምትገለጥበት ጊዜ የደረሰ መስሏቸው ሲያስቡ ኢየሱስ እንዲህ አላቸው። በጣም የሚደንቅ ቃል ነው የሚናገረው ኢየሱስ በምሳሌ ነግራቸዋል፣ ለልባቸው ጥያቄ፣ ለልባቸው ጉጉት። ስለዚህ እንዲህ አላቸው፣ አንድ መኮንን ለራሱ መንግስትን ይዞ ሊመለስ ወደ ሩቅ አገር ሄደ። 10 ባሪያዎችንም ጠርቶ 10 ምናን ሰጣቸው፣ እስከመጣ ድረስ ነግዱ አላቸው። የአገሩ ሰዎች ግን ይጠሉት ነበርና ይህ በላያችን ሊነግስ አንወድም ብለው በኋላው መልክተኞችን ላኩ የሚል ምሳሌ ነገራቸው። በዚህ ቦታ ላይ ጌታችን በምሳሌው እንደተናገረው የአገሩ ሰዎች በላያቸው እንዳይነግስ አንወድም ያሉት መኮንኑን ይጠሉት ስለነበር እንደሆነ ነገራቸው። ልክ ጌታ ኢየሱስ ክርስቶስን ለመከተል የሚወዱ ሁሉ፣ እርሱ በሕይወታቸው እንዲነግስ የሚፈልጉ ሁሉ የጌታችንን ንጉስነትና ጌትነት ከሚያደናቅፉ እኛን የራሳቸው በማድረግ በእኛና በጌታ መካከል የሚገቡ በጥላቻ የተሞሉትን ሁሉ መጥላት አለብን። በጥላቻ የተሞላውን እንቅፋታቸውን ሁሉ መጥላት አለብን። ውድ ወገኖች፣ ለምን ጌታን እንዴት እንከተላለን? የጌቶቹን ጌታ እንዴት እንከተላለን? በላያቸው እንዳይነግስ እንደጠሉት፣ እንዳይነግስባቸው አንፈልግም እንዳሉት፣ እንደዛ ኢየሱስ ክርስቶስን እንዳንፈልገው የሚያደርገን ሁኔታ ውስጥ ልንገባ እንችላለን። ስለዚህ በዚህ ቦታ ለጌታ ኢየሱስ ክርስቶስ የሚናገረውን ነገር ልብ ማለት የምንጠላው ማንነታቸውን ሳይሆን እርሱን ለመከተል እንቅፋት መሆናቸውን እንጠላለን። የእርሱ ሆነን የምንኖረውን ልዩና ሰማያዊ የሆነውን ሕይወት የሚያደናቅፉትን ሁሉ መስቀሉን ተሸክመን እንዳንኖር እንዳንከተለው ኢየሱስን የጌቶቹን ጌታ የሚያደርጉትን እንቅፋት የሚሆኑብን ሁሉ እንጠላለን። ይህ የሚሆንበት ምክንያት ጌታን ስንከተል ጌታን ብቻ። ውድ ወገኖቼ፣ መከተል ችግር የሚሆንባቸው ሁኔታዎች ይፈጠራሉ። ኢየሱስ ክርስቶስን ብቻ ስንከተል ጉዳይ ኢየሱስ ነው፣ ጌታ ኢየሱስ ነው፣ መታዘዘው ኢየሱስ ነው፣ የመሞተው ለኢየሱስ ነው፣ የሕይወቴ ዓላማ ኢየሱስ ነው ብለን ማለት ውድ ወገኖቼ ዋጋ ያስከፍላል። ጌታ ወደ ወደደው የሚመራን እሱ ወደ ምንሄድበት ምንሄድ በጎቹ እንሆናለን። ጌታቸውን ወደው የሚከተሉትን ሌሎች ሰዎችን ውድ ወገኖች እናገኛለን። ጌታችንን ወደን ስንከተል እንደኛ የሚወዱትን ሌሎች እናገኛለን። ከልዩ ልዩ ዘር፣ ቋንቋና ነገድ የመጡትን እናገኛቸዋለን። እንደኛ ጌታን የወደዱትን ውድ ወገኖች በዓላማ የተገናኙ ወታደሮች አንዱ ለአንዱ እንደሚቆም እኔና እናንተ ሕይወታችንን ሰጥተን ጌታዬ ነው ብለን የምንከተለውን ኢየሱስን የሚከተሉትን ከነገድ፣ ከቋንቋ፣ ከዘር የተሰበሰቡትን ሁሉ እናገኛቸዋለን። እነሱ ሁሉ ወንድሞቻችን፣ እህቶቻችን ይሆናሉ። የጎሳችንን፣ የዘራችንን፣ የእናታችንን፣ የአባታችንን ወንድሜ ወገኔ የምንለውን የምንከተል ከሆንን ጌታን በቅጡ መከተል አንችልም። ደቀ መዛሙርቱን ወደ ዓለም ሁሉ እንዲሄዱ ያዘጋጃቸው መስቀል ተሸክሞ የሚኖሩበትን ሕይወት በማሳየት ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ የእኛ የምንላቸው ቀርተው የጌታ የሆኑትን በእምነት ጉዟችን አጋሮቻችንና የሕይወት ድጋፎቻችን አድርገን በአንድነት በክርስቶስ ያለውን ወንድምነትና እህትነት ጠብቀን አብረናቸው እንሄዳለን። በክርስቶስ ኢየሱስ ወንድም የምንለው ማንን እንደሆነ ማወቅ አለብን። እንደኔና እንደናንተ መስቀል የተሸከመው ሁሉ ወንድማችን እህታችን ነው። ጌታ ኢየሱስ ክርስቶስ ራሱ ሲናገር በማቴዎስ 12:46-5 ላይ ገና ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊነጋገሩት ፈልገው በውጭ ቆመው ነበር። አንዱም እነሆ እናትህና ወንድሞቹ ሊነጋገሩ ፈልገው በውጭ ቆመዋል አለው። እርሱ ግን ለነገረው መልሶ እናቴ ማን ናት? ወንድሞቼስ እነማን ናቸው? እጁን ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴ ወንድሞቼ፣ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም እናቴም ነውና አለ። ጌታ ኢየሱስ እዚህ ላይ የሚናገረው ለአማኞች የእናትነት የወንድምነትና የእህትነት መመዘኛውን ጉዳይ ነው የሚያሳየው። በእግዚአብሔር መንግስት የሰው ልጆች ሁሉ አባት የሆነው እግዚአብሔር ነው። መስቀሉን ተሸክመን በምን ጌታን በምንከተልበት ጊዜ አባታችን እግዚአብሔር ይሆናል። የእግዚአብሔር ልጆች ያልሆኑ ኢየሱስን ሊከተሉት አይችሉም። ዘራችን ይለወጣል። ከማይጠፋ ዘር የተወለዱ ናቸው ጌታን የሚከተሉት። ከማይጠፋ ዘር የተወለዱት ወንድሞች እህቶቻችን ሁሉ አባታቸው እግዚአብሔር አንድ ነው። የሚያመልኩት አምላክ አንድ ነው። የተወለዱበት መንፈስ አንድ ነው። ዘራችን በሰማያዊ ዘር ተለውጧል። ይህንን ዓለምንም ብለ ፖለቲካ ውስጥ የምትለከፍ የምትማገድ፣ ይህንን ዓለምንም ብለሽ ፖለቲካ ውስጥ እየተለከፍ የምትማገድ፣ የፖለቲከኞች አጀንዳ መረማመጃ የምትሆኑ ከጠራችሁ ጌታ ከሞተላችሁ ደሙን ካፈሰሰላችሁ ጌታ ጋር እንዳትጣሉ እንድትጠነቀቁ ያስፈልጋል። የእርሱን ፈቃድ የሚያደርጉ ሁሉ የእርሱ ልጆች ናቸው። ጌታ ኢየሱስ እናትህና ወንድሞችህ ሊያነጋግሩ ፈልገው በውጭ ቆመዋል ሲሉት ይህንን ማለቱ ለጌታችን አብረውት ያሉትን ደቀ መዛሙርት ያልጨመረ ያላጠቃለለ እናትነት የለም፣ ወንድምነት የለም፣ እህትነት የለም። እህቴን ወንድሜን ብየምለው እነዚህን ጥዬ አይደለም፣ እነዚህ ናቸው ወንድሞች እህቶች፣ ከነዚህ የሚለየኝ ሌላ ቡድን የለም ነው ኢየሱስ የሚለው። ኢየሱስ ክርስቶስን የምንከተለው ሁላችንም ልብ ልንለው የሚገባን ትልቅና ዋና ነገር ጌታችን ለመከተል የምንሸከመው መስቀል እናቴ፣ አባቴ፣ ልጄ፣ እህቴ፣ ወንድም የምንለውን ቤተሰባዊ እይታ የሚለውጥና የሚያሰፋ ሕይወት ውስጥ እንደሚከተል ልናውቅ ይገባል። ዛሬ ክርስቲያንን የተባለው የጌታን ወንጌል ሲሰብኩ የነበሩ ሁሉ ቋንቋቸውና ዘራቸው በልጦባቸው በክርስቶስ እንደሚዋጃቸው እህቶቻቸውን፣ ወንድሞቻቸውን ከሚገድሉ ከሚያስገድሉ ጋር በመተባበር የእነርሱን ጥላቻና አጥፊ ሰይጣናዊ አጀንዳ አራማጆችና አራጋቢዎች ሆኖ እናያለን። እግዚአብሔር ከእንደዚህ ያለ አይነት ክፉ መርዝ ይጠብቃችሁ። የሰማችሁትን ለመመለስ ለመታነጽ ለንስሐ ያብቃላችሁ። በጌታ በኢየሱስ ክርስቶስ አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.etiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን ነው።